በአፋርና በሶማሌ ክልሎች ድንበሮች አካባቢ ከአንድ ሳምንት በላይ መዝለቁ የተነገረ ግጭት መረጋጋቱን ነዋሪዎች ገልጸዋል። ይሁን እንጂ በማንኛውም ሰዓት ሊያገረሽ እንደሚችል ስጋታቸውን ተናግረዋል። እስካሁን በነበረው ግጭት እስካሁን በነበረው ግጭት የአምስት ሰው ሕይወት መጥፋቱና 15 ሰው መቁሰሉ ተሰምቷል። ታዛቢዎች በሁለቱም ወገኖች የሚታየው እልህና ሦስቱን አወዛጋቢ ቀበሌዎች ለሌላው ለመልቀቅ ፈቃደኛ ያለመሆን አዝማሚያ ለቀጣይ ግጭቶች መንስኤ ሊሆን ይችላል እያሉ ነው። አዲስ ቸኮል ተጨማሪ ያለው ከድሬዳዋ።
ከሳምንት በፊት ሀላሌ በተባለች ቀበሌ በተጀመረው የአፋርና ሶማሌ ግጭት ከትላንትና ጀምሮ መረጋጋቱን፣ ሆኖም ደለሄሌ በተባለች አጎራባች ቀበሌ ሌላ ግጭት ሊከሰት ይችላል የሚል ስጋት መኖሩን ነዋሪዎች ለቪኦኤ አስታውቀዋል። በእስካሁኑ ግጭት ስለደረሰው ጉዳት ከአፋር በኩል ይፋ መረጃ ማግኘት ባንችልም በሶማሌ ክልል በኩል ስለደረሰው ጉዳት የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ 15 ሰዎች መቁሰላቸውንና ሌሎች 5 ነዋሪዎች ደግሞ መሞታቸውን በተለይ ለቪኦኤ አስታውቀዋል። የግጭቱ መንስኤ በተመለከተ በሁለቱም ወገን በኩል አንዱ ሌላውን የመውቀስ አካሄድ ይታያል። ወጣት ጣይር ከሶማሌ ክልል ሽንሌ ከተማ እንዲህ ይላል።
ዛሬ መንገዱ የሰጉ ናቸው ሌሳዎች ወረታች አዘይትና ርዱፎና እንዳይወርድ ብለው ነው እዛ መሰጋት ጦርነት የተቀሳቀሱ ናቸው።
በአሁኑ ሰዓት ጦርነት አለ?
በአሁኑ ሰዓት እነሱ ጦርነት ዝግጁ ሆኖ ነው እዛ መንገድ የሰጉት።
አቶ መሐመድ ኑር የተባሉ የሰመራ ነዋሪም በበኩላቸው ተበዳዩ አፋር ነው የሚል አቋምን ያላቸው።
ያው እንደሚታወቀው የአፋር ሕዝብ በክልሉ በምንም አይነት ሁኔታ የመንቀሳቀስም ሆነ ማናቸውም ነገር ላይ የመሳተፍ እድሉ እየተነፈገ ነው። ያም እየሆነ ያለው ደግሞ እነዚህ በታጠቁ የኢሳ ጎሳ አባላቶች።
አሁን ግጭት የተካሄደበትን ቦታ ታውቀዋለህ? አላሌ የሚባለውን አካባቢ በማን ክልል ስር ነው?
በአፋር ክልል ስር ነው። አብዛ ደግሞ የሚኖሩት እኮ ራሳቸው ናቸው፣ አፋሮች ናቸው የሚኖሩት። በጠዋት መጥተው ነው ወራው ሰው ገለው ይሄድ።
አቶ ጣይር ጉጉማ የተባሉ ከኤርትራ የመጡ ታጣቂዎች በጦርነቱ ተሳታፊ ነበር የሚል ወቀሳ የሚያቀርብ ሲሆን አቶ መሐመድ ኑር ግን ይህንን ወቀሳ አይቀበሉም።
እነሱ ኤርትራ ውስጥ ነው ያሉት፣ እኛ እስከምናውቀው ድረስ እዛ እንዳሉ ነው የምናውቀው። ቤት ሁኔታ ነው እዚህ መጥተው ግን የሚሉት
ወደ ኢትዮጵያ አልገቡም። ሌሎች
የፖለቲካ አመራሩ ነው ወደ ኢትዮጵያ ገብቶ፣ የፖለቲካ አመራር የእነሱ አመራሮች መጥተው የድርድር ላይ ናቸው
እንጂ ሰራዊቱ አልገባም ወደ ኢትዮጵያ።
ሰራዊቱ አልመጣም። ስራዎች የሚሉት ሲመጣ እኮ አንድ በሚዲያም የሚታይ ነገር ነው፣ በሁሉም ነገር የሚታወቅ ነው። እንደ ሌሎች ክልሎች የነበረውን ነገር ሁላችንም እናውቃለን። አንድ የታጠቀ ቡድን ወደ ሀገር ሲመጣ ትጥቅ ፈቶ በሰላማዊ መንገድ አቀባበል ተደርጎለት ነው የሚገባው አይደለ እንዴ? ያ ነገር ባልሆነበት ሁኔታ ጉሞ ወረራ ነገብን ማለት ከእውነት የራቀ ሀቅ ነው።
በሁለቱም በኩል የፌዴራል ጸጥታ ተቋማት ላይ የሚቀርብ ቅሬታ አለ። የአፋር ክልል ነዋሪው አቶ ከዲር የፌዴራል ጸጥታ አካላት የሀገሪቱ ወጪና ገቢ ንግድ መስመር የሆነው መንገድ በአምስት ኪሎ ሜትር ርቀት ከመጠበቅ አልፎ ከመንገዱ ውጭ በሁለቱ ብሔሮች መካከል የሚነሱ ግጭቶችን ለማስቆም ምንም አይነት እርምጃ እየወሰዱ አይደለም ይላሉ። የሁለቱ ክልል ግጭት ዋና መንስኤዎች ሶስቱ አወዛጋቢ ቀበሌዎች ናቸው። በሶስቱ ቀበሌዎች ዙሪያ አንዱ ሌላውን በተስፋፊነት ይከሳል። በመፍትሄነት የሶማሌ ክልሉ ጣይር ህገ መንግስቱ የሚያስቀምጠው የሪፈረንደም አማራጭ እንዲተገበር ይፈልጋል። አማራጩ ሶማሌ የሚበዛባቸው ሶስቱ አወዛጋቢ ቀበሌዎች ወደ ሶማሌ ክልል እንዲካለሉ ሊያደርግ ይችላል። ሆኖም በአፋሮች በኩል በክልላችን አማራ፣ ትግሬ ወይም ኦሮሞ በሰላም እንደሚኖረው ሁሉ ሶማሌ መኖር መብቱ ነው፣ መሬቱ ግን የአፋር ነው የሚል አቋም ያላቸው የሁለቱም ፍላጎት ያገናዘበ ዘላቂ መፍትሄን ከማምጣት አንጻር ምን ቢደረግ ይቻላል በሚል በድሬዳዋ የሚኖሩት ነው የህግ ባለሙያ አቶ እንድራያስ ታረቀኝን አናግሬያቸው ነበር።
በግረገር ካየ ነው በዋናነት መነሻችን ያው ህገ መንግስቱ ነው የሚሆነው። በህገ መንግስቱ አንቀጽ 62 ፌዴሬሽን ምክር ቤት ወይም ሀውስ ኦፍ ፌዴሬሽን የተሰጡ ስልጣኖች አሉ። ከእነዚህ መካከል አንዱ በክልሎች መካከል አለመግባባት ሲኖር መፍትሄ መፈለግ ነው። ይህንንም ተከትሎ ደግሞ የወጣው የፌዴሬሽን ምክር ቤት አዋጅ ቁጥር 251ም እንዲሁ በክልሎች መካከል የሚነሱ አለመግባባቶችን መፍትሄ እንደሚፈልግ ይገልጻል። ከዚህ በፊት በተደረጉ ኤክስፒሪየንስ ካያን የሶማሌ ክልል ላይ ለምሳሌ የጭናክሰንና ኦሮሚያ ክልል የተከተሉትን ጉዳይ አርብቶ አደር ጉዳዮች እዚህ በፌዴራል ጉዳዮች ቢሮ ጋር ሚኒስቴር ጋር በመተባበር የተደረገ ያው ፋይናል ሶሉሽኑ ህዝበ ውሳኔ ነበረ። በዛ አካሄድ ከተሄደ ግጭቱን ወይም ደግሞ ያለውን አለመግባባት ውሳኔ ወይም ደግሞ ተገቢ የሆነ ልባት ይሰጣልን የሚል እምነት የለኝም። አሁን በጠቅላይ ሚኒስትሩ አቅራቢነት በቅርቡ የተቋቋመ የድንበር ኮሚሽን አለ። እንደኔ ህጋዊውንም ፖለቲካዊውንም ሶሉሽን አንድ ላይ አጣምሮ ምናልባትም አሁን አዲስ የተቋቋመው የድንበር ኮሚሽን አካባቢው ሄዶ ህዝቡን በማናገር ያለውን ዱት ችግር በማየት ስረ መሰረቱን በማየት በሚያጠናው ጥናትና ያንንም ጥናት ተከትሎ በሚያቀርበው መፍትሄ ሀሳብ ላይ ተነስቶ ምናልባት ተጠርነቱ ለሚያቀርበው ሪፖርት ለፌዴሬሽን ምክር ቤት እና ለተወካዮች ምክር ቤት ነው። ከዛ አኳያ መፍትሄ ካልመጣ በስተቀር እንዲሁ የአንድ ቦታ በተነስተን ያው በዲሞግራፊ ስለሆነ ለተለይ ይሰጥ ወይም ደግሞ አንድ ቦታ በሂስትሪ ባለቤት እሱ ስለነበረ ወይ ደግሞ እሱ ሲያስተዳድረው ነበረ በሚል ለተለይ ይሰጥ የሚለው ሶሉሽን ዘላቂ ሰላም ዘላቂ መፍትሄ ይሆናል የሚል እምነት የለኝም።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።